ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድራጋው ነኝ። ለመስተንግዶ ጽዮን ግርማ ከጎኔ ጋቢና ትገኛለች።
ሰላም እንደምናመሻችሁ። የዛሬውን ዝግጅቶቻችንን እናስተዋውቃችሁ። የቀድሞውን የሶማሌ ክልል ፕሬዚዳንት አብዲ መሐመድ ኡመርን ጨምሮ አራት የክልሉ ከፍተኛ ባለስልጣናት በግድያና በተለያዩ ወንጀሎች ተጠርጥረው መያዛቸውን፣ ዛሬም ፍርድ ቤት መቅረባቸውን ፖሊስ አመለከተ። ሙሉ ዘገባው ይኖረናል።
በሌላ ዘገባ የኢትዮጵያ መንግስት ልዑካንና ኤርትራ ውስጥ የሚገኘው የትግራይ ሕዝብ ዲሞክራሲያዊ ንቅናቄ ስምምነት ላይ እንደደረሱ ነው የሚያመላክተው።
በአገራዊ ግንባታውም ተሳታፊ እንዲሆን፣ በልማቱም ተሳታፊ እንዲሆን፣ ተጠቃሚም እንዲሆን ለማድረግ የሚያስችል በዘላቂው ደግሞ የማቋቋም ስራዎችም ያስፈልጋሉ። እነኚህን ሁሉ እንዴት ነው ማካሄድ የምንችለው በጋራ የሚለው ነገር መሰረታዊ የውይይታችን አንኳር ጉዳዮች ናቸው።
የኢትዮጵያ የገጠር ዲሞክራታይዜሽን አስተባባሪ ተፈራ ደርበውን ነበር ያዳመጣችሁት። ሙሉ ዘገባውን ይዘናል።
የኢትዮጵያ የአየር ትራፊክ ተቆጣጣሪዎች አድማ እንደቀጠለ ነው። ዝርዝሩን ይዘናል።
አውሮፕላኖች ቅደም ተከተላቸውን ጠብቀው ማለፍ አይችሉም። መስመራቸው ላይ የሚገባቸውን ከፍታ ይዘው እርስ በራሳቸው እንዳይጋጩ እንዲመሩ የሚያደርግ ሙያ አይነት ነው። ይሄ ሙያ
የባለስልጣኑ ዳይሬክተር ጀኔራል ኮሎኔል ወሰንየለህ ሁነኛው ናቸው። ይዘናቸዋል።
ከሁለት ወራት በፊት ከሊቢያ በአነስተኛ ጀልባ ተጉዘው የጣሊያን ወደብ የደረሱና ወደ መጡበት ሊቢያ በጣሊያን የነፍስ አድን መርከብ የተመለሱ 100 አፍሪካውያን ስደተኞችንም በተመለከተ ዘገባ ይኖረናል።
ጣሊያንን እቀበላለሁ ካለች ወደ ጣሊያን ትገባላችሁ፣ አልቀበልም ካለች ደግሞ ወደ ሊቢያ እንመልሳችኋለሁ አለንና ከዛ አንድ ቀን ካደርም በኋላ ወደ ሊቢያ መልሰው እስር ቤት ውስጥ አስገቡና የበለጠ መከራን እሸሻለሁ ብዬ ወደ መከራ ነው ህይወት እኔ የዘፈኩት። አዎ ከተወለደ ጀምሮ ልጁን አይቶ አያውቅም እሱ ራሱ።
ከስደተኞቹ አንደበት እንሰማለን።
ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ለዜናዎቹ ተመልሰን መጥተናል። የኢትዮጵያ መንግስት ልዑካንና ኤርትራ ውስጥ የሚገኘው የትግራይ ህዝብ ዲሞክራሲያዊ ንቅናቄ ስምምነት ላይ ደረሱ። በብርጋዴር ጀነራል አደም መሐመድ የተመራው ሁለት አባላት ያሉት የኢትዮጵያ የልዑካን ቡድንና ኤርትራ ውስጥ ያለው የትግራይ ህዝብ ዲሞክራሲያዊ ንቅናቄ ኃይል የበላይ አመራሮች ዛሬ አስመራ ላይ ተገናኝተው ተወያይተዋል። በዚህ የመጀመሪያው ክፍል ውይይት የትግራይ ህዝብ ዲሞክራሲያዊ ንቅናቄ አባሎች የትጥቅ ትግላቸውን አቁመው በሀገር ውስጥ በመግባት የለውጡ አካል በመሆን በሰላማዊና በዲሞክራሲያዊ መንገድ ትግላቸውን እንደሚቀጥሉም ተስማምተዋል።
የደቡብ ሱዳን ሽምቅ ተዋጊዎች መሪ ሪክ ማቻር ለአምስት ዓመታት የዘለቀውን የእርስ በርስ ጦርነት ለማብቃት የታቀደውን የሰላም ስምምነት እንደሚፈርሙ አደራዳሪው ዛሬ አስታወቀ። ቀደም ሲል እርሳቸውና ሌሎች የተቃዋሚ ፓርቲ መሪዎች ስምምነቱን አንፈርምም ሲሉ፣ ሳልቫኪር ግን መፈረማቸው አይዘነጋም። ማቻርና ፕሬዚዳንት ሳልቫኪር የተኩስ አቁም ውልና የስልጣን ክፍፍል ስምምነት ባለፈው ወር ካርቱም ላይ ነበር የተፈራረሙት። ዛሬ ከጥቂት ሰዓታት በፊት ግን ከአደራዳሪዎቻቸው ጋር ከብዙ ውይይት በኋላ ማቻር ሀሳባቸውን ቀይረው ስምምነቱን በፊርማቸው አጽድቀዋል ሲሉ የሱዳኑ የውጭ ጉዳይ ሚኒስትር አልዳይሬዴ አህመድ ለጋዜጠኞች ተናግረዋል። በዚህ ስምምነት መሰረት ማቻር በስደት ከሚገኙበት ደቡብ አፍሪካ ይመለሱና በብሔራዊ የአንድነት መንግስት ውስጥ ከአምስቱ ምክትል ፕሬዚዳንቶች አንዱ ሆነው ያገለግላሉ ማለት ነው።
በመጨረሻም ሶማሊያ የሚገኘውና ሞቃዲሾ ስታዲየም ውስጥ ሰፍሮ የነበረው የተባበሩት መንግስታት ድርጅት ሚሽን ኤኤምአይኤስኦኤም ከስፖርት ሜዳው ለቆ መውጣቱ ተገለጸ። አፍሪካ ህብረት ሚሽን በመጨረሻ የወጣቱን ድምጽ ሰምቶ ብሔራዊው ስታዲየም እንደገና ለስፖርቱ እንቅስቃሴ እንዲውል ሜዳውን በመልቀቁ እጅግ ተደስተናል ሲሉ የወጣቶችና ስፖርት ሚኒስትሯ ካዲጆ መሐመድ ዲያሬ በርክክቡ ስነስርዓት ላይ ተናግረዋል። የሶማሊያው ፕሬዚዳንት ፕሬዚዳንት መሐመድ አብዱላሂ ፎርማጆ በበኩላቸው መንግስት የጦር ቀጠና ሆኖ የቆየውና በእጅጉ የተጎዳውን ስታዲየም ለሀገሪቱ የስፖርት እንቅስቃሴ ለማዋል ጥረት እንደሚያደርግ አስታውቀዋል። ይህ እንደ አውሮፓውያን አቆጣጠር በ1970ዎቹ በቻይናውያን የተገነባው ስታዲየም ከወታደራዊ ልምምድ ሌላ ምንም አይነት የአትሌቲክስ እንቅስቃሴ እንዳላስተናገደ ይታወቃል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። እኔ መስታወት አድራጋውና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የቀድሞ የሶማሌ ክልል ፕሬዝዳንት አብዲ መሐመድ ዑመርን ጨምሮ አራት የክልሉ ከፍተኛ ባለስልጣናት በግድያና በተለያዩ ወንጀሎች ተጠርጥረው መያዛቸውን ፖሊስ ለፍርድ ቤት አመለከተ። ተጠርጣሪዎቹ በበኩላቸው በደል እንደተፈጸመባቸውና የዋስ መብታቸው ተከብሮ እንዲፈቱ ጠይቀዋል። ፍርድ ቤቱ ለብይን ቀጠሮ ሰጥቷል። መለስካቸው አመሃ ዝርዝሩን ከአዲስ አበባ ይዟል።
ፖሊስ ዛሬ የቀድሞውን የሶማሌ ክልል ፕሬዝዳንት አቶ አብዲ መሐመድ ዑመርን፣ የክልሉን የሴቶችና ሕፃናት ቢሮ ኃላፊ ወይዘሮ ረሃማ መሐመድ፣ የክልሉ የዲያስፖራ ተወካይ አቶ አብዱራህማን አሚን፣ የክልሉ የመስኖ ልማት ቢሮ ኃላፊ አቶ ሱልጣን መሐመድን ግድያን ጨምሮ በተለያዩ ወንጀሎች ተጠርጥረዋል በማለት በፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ተረኛ ወንጀል ችሎት አቅርቧቸዋል። ፖሊስ ለፍርድ ቤቱ ተጠርጣሪዎቹ ፈጽመዋቸዋል ያላቸውን የወንጀል ድርጊቶችን እንደዘረዘረው መንግሥት ለክልሉ ልማት የመደበውን ገንዘብ ላልተፈለገ ተግባር በማዋል የክልሉን ወጣት በማደራጀት ለበርካታ ዓመታት አብሮ የኖረውን ሕዝብ በሃይማኖት፣ በዘር በመከፋፈልና በመለያየት ከአካባቢው እንዲሰደዱ፣ በርካታ ሰዎች እንዲገደሉ አድርገዋል። የንግድ ቤቶችና የሃይማኖት ተቋማት እንዲቃጠሉ እንዲሁም በከፍተኛ የሰብአዊ መብቶች ጥሰት ተጠርጥረዋል። ፖሊስ ምርመራው ገና ጅምርና አያሌ ሊጣሩ የሚገባቸው ጉዳዮች እንዳሉ አመልክቶ የ14 ቀናት የምርመራ ጊዜ እንዲሰጠው ፍርድ ቤቱን ጠይቋል። የቀድሞ የክልሉ ፕሬዚዳንት አቶ አብዲ መሐመድ ዑመር ለፍርድ ቤቱ እንደገለጹት የሶማሌ ክልል ነዋሪዎችን የሚጎዳ አንዳችም ነገር አድርገው አያውቁም። ከተያዝኩ 20 ቀናት ሆኖኛል ያሉት አብዲ መሐመድ ዑመር በአንድ ቤት ውስጥ ለብቻዬ አስቀምጠው ሲንከባከቡኝ ቆይተዋል። ነሐሴ 21 ቀን 2010 ዓ.ም ከቤቴ እንደተያዝኩ በመገናኛ ብዙሃን የተነገረው ግን ሐሰት ነው። በእርግጥ 20 ቀን ከቆየሁበት ስፍራ ወደ ቤቴ ወስደውኝ ከዚያ እንደተያዝኩ አስመስለው አቅርበውታል። ከነሐሴ 21 ቀን በኋላ ግን ያ ሁሉ እንክብካቤ ቀርቶ ጠዋት አንድ ዳቦና ሻይ ብቻ ነው የሚሰጠኝ ብለዋል። የደም ግፊት፣ የጨጓራ ቁስለት እንዳለባቸው ለፍርድ ቤቱ አስረድተው የሕክምና ክትትል እንዲደረግላቸው ቢያመለክቱም እስካሁን የሚያያቸው ባለሙያ ነርስ እንደሆነ ተናግረዋል። ስለሆነም ተገቢው የሕክምና እንክብካቤና ክትትል እንዲደረግላቸው የዋስ መብታቸውም ተጠብቆላቸው እንዲፈቱ ጠይቀዋል። ፖሊስ ተጠርጣሪዎቹ ያቀረቡትን የዋስ መብት ጥያቄ ተቃውሟል። ተጠርጣሪዎቹ የተጠረጠሩበት አንዱ የወንጀል ድርጊት ግድያ ከመሆኑም ሌላ የምርመራው ጅምር እንደሚያመለክተው የሽብር ተግባራት ተፈጽመዋል፣ የዋስ መብታቸው ሊፈቀድ አይገባም ሲል ተቃውሟል። በሶማሌ ክልል ሐምሌ 28ና 29 ቀን 2010 ዓ ም የተፈጠረውን ቀውስ ተከትሎ የክልሉ ምክር ቤት ባካሄደው አስቸኳይ ስብሰባ አቶ አብዲ መሐመድ ዑመርን ጨምሮ የሰባት ባለሥልጣናትን አለመከሰስ መብት ማንሳቱ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን ደግሞ እናልፋለን። የኢትዮጵያ መንግስት ልዑካንና ኤርትራ ውስጥ የሚገኘው የትግራይ ህዝብ ዴሞክራሲያዊ ንቅናቄ ስምምነት ላይ ደረሱ። በብርጋዴር ጀኔራል አደም መሐመድ የተመራው ሁለት አባላት ያሉት የኢትዮጵያ የልዑካን ቡድንና ኤርትራ ውስጥ ያለው የትግራይ ህዝብ ዴሞክራሲያዊ ንቅናቄ ኃይል የበላይ አመራሮች ዛሬ አስመራ ላይ ተገኝተው ተወያይተዋል። በዚህ የመጀመሪያው ክፍል ውይይት የትግራይ ህዝብ ዴሞክራሲያዊ ንቅናቄ አባሎች የትጥቅ ትግላቸውን አቁመው ወደ ሀገር ውስጥ በመግባት የለውጥ አካሉ በመሆን በሰላማዊና በዴሞክራሲያዊ መንገድ ትግላቸውን እንደሚቀጥሉም ተስማምተዋል። ብርሃነ በርሀ ከአስመራ ተከታዩን ዘገባ አድርሶናል።
በጀነራል አደም መሐመድ የተመራው ሁለት አባላትን የያዘ የኢትዮጵያ የልዑካን ቡድንና የትግራይ ህዝብ ዲሞክራሲያዊ ንቅናቄ ኃይል የበላይ አመራሮች ዛሬ አስመራ ላይ ተገናኝተው ተወያይተዋል። በዚህ የመጀመሪያ ገጽ ውይይታቸው የትግራይ ህዝብ ዲሞክራሲያዊ ንቅናቄ አባሎች የትግላቸውን አቁመው በአገር ውስጥ በመግባት የለውጡ አካል በመሆን በሰላማዊና ዲሞክራሲያዊ መንገድ ትግላቸውን እንዲቀጥሉ ተስማምተዋል። ከትጥቅ ትግል ወደ ሰላማዊና ዲሞክራሲያዊ ትግል በመሸጋገር በኢትዮጵያ ውስጥ እየታየ ያለው ለውጥ እንዳይቀለበስ የለውጡ ተካፋይ በመሆን ወደ አገር ውስጥ ለመግባት እንደወሰኑና እንደተስማሙ የትግራይ ህዝብ ዲሞክራሲያዊ ንቅናቄ ሊቀመንበር አቶ መኮንን ተስፋይ ለቪኦኤ ተናግረዋል። አቶ መኮንን በመቀጠል የትግራይ ህዝብ ዲሞክራሲያዊ ንቅናቄ በትግራይ ህዝብ ስም ቢመሰረትም ዋነኛ የትግሉ ዓላማ በኢትዮጵያ ሰላምና ዲሞክራሲያዊ ስርዓትን ለማምጣት እንደሆነ ከተቀሱ በኋላ ከሁሉም የሉጥ ፈላጊ ኃይሎች ጋር ተባብሮ ለመስራት ወደ አገር ውስጥ ለመግባት መወሰናቸውን አስረድተዋል። የኢትዮጵያ መንግስት የልዑካን ቡድን አባል የሆኑት የኢትዮጵያ የገጠር ዲሞክራታይዜሽን አስተባባሪ አቶ ተፈራ ደረቡ በበኩላቸው እነዚህ በትጥቅ ትግል የቆዩ የንቅናቄው ታጋዮች ከህብረተሰቡ ጋር ተቀላቅለው በሰላማዊ መንገድ ኑሯቸውን በመምራት በአገር ግንባታ የሚሳተፉበት ሁኔታ ላይ በሰፊውና በጥልቀት እንደተነጋገሩ ገልጸዋል።
ረጅም ጊዜ ከኑሮም ተነቅሎ የቆየ ከመሆኑ ጋር ተያይዞ በአገራዊ ግንባታውም ተሳታፊ እንዲሆን በልማቱም ተሳታፊ እንዲሆን ተጠቃሚም እንዲሆን ለማድረግ የሚያስችል በዘላቂው ደግሞ የማቋቋም ስራዎችም ያስፈልጋሉ። እነኚህን ሁሉ እንዴት ነው ማካሄድ የምንችለው በጋራ የሚለው ነገር መሰረታዊ የውይይታችን አንኳር ጉዳዮች ናቸው። ይህንን እንዴት ማድረግ እንዳለብን ተወያይተናል።
የስምምነቱን አፈጻጸምና ተግባራዊነትን በሚመለከት በሚቀጥለው ወር መስከረም በአዲስ አበባ ሁለተኛ ዙር ውይይት እንደሚያደርጉም ታውቋል። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
ብርሃነ በርህን እናመሰግናለን። ወደ ተከታዩ ዘገባችን ደግሞ እናልፋለን። የኢትዮጵያ የአየር ትራፊክ ተቆጣጣሪዎች አድማ እንደቀጠለ ነው። አድማ የተመቱት የኢትዮጵያ ሲቪል አቪዬሽን ባለስልጣን ካሉት የትራፊክ ተቆጣጣሪዎች ግማሹ ቢሆኑም የሀገሪቱ አየር እንዳይዘጋ ለማድረግ እየጣረ መሆኑን ባለስልጣኑ ዳይሬክተር ጄኔራል ኮሎኔል ወሰኔለ ሁነኛው ለአሜሪካ ድምጽ ገልጸዋል። ኮሎኔል ወሰኔለ ያነጋገራቸው ሰለሞን አባተ ነው። የውይይታቸው የመጀመሪያ ክፍል ቀጥሎ ይቀርባል።
ኮሎኔል ወሰኔለህ ሁነኛው የኢትዮጵያ ሲቪል አቪዬሽን ባለስልጣን ዋና ስራ አስኪያጅ፣ በቅድሚያ ለጊዜው በጣም አመሰግናለሁ። እንደምን አመሹ?
እንደምን አመሻችሁ? እኔም በጣም አመሰግናለሁ።
እግዚአብሔር ይመስገን። እንግዲህ ሰሞኑን ከአየር ትራፊክ ተቆጣጣሪ ባለሙያዎች ጋር ችግር ላይ እንዳላችሁ ነው እየተሰማ ያለው። እስቲ መጀመሪያ የአየር ትራፊክ ተቆጣጣሪ ማለት ምን ማለት እንደሆነ ሰው በግልጽ እንዲያውቀው እሱን ያብራሩልኝ። ምንድን ናቸው እነሱ?
እሺ፣ የአየር ትራፊክ ተቆጣጣሪ ማለት በአንድ የአይሮፕላን ሜዳ ላይ ወይም በአንድ ኤርፖርት ላይ አይሮፕላኖችን የሚያሳርፍ የሚያስነሳ፣ እንዲሁም የማንኛውንም ሀገር አየር ክልል አቋርጦ የሚያልፉ አይሮፕላኖችን መስተንግዶ የሚሰጡ እና ልክ መሬት ላይ ያለው ትራፊክ አገልግሎት እንደሚሰጠው አየር ላይም የዛ ነው መጠን አይሮፕላኖች የራሳቸውን ሩት ይዘው ስለሚሄዱ እንዲያርፉን በነሱ የሚያደርግ ሙያተኛ ነው። ይህ እንግዲህ በዓለም ላይ አንዱ ጠንካራ ዲሲፕሊን የሚጠይቅ እውቀት የሚጠይቅ በዛም ላይ ስትረስ የበዛበት ወይም ጫና የበዛበት ስራ ነው። ስለዚህ በዓለም ላይ አንዱ አሉ ከሚባሉት ሙያዎች አንዱ ሙያ ነው።
ምንድን ነው ትርጉማቸው? ባይኖሩ ምንድን ነው የሚፈጠረው?
አይሮፕላኖች ቅደም ተከተላቸውን ጠብቀው ማለፍ አይችሉም። መስመራቸው ላይ የሚገባቸውን ከፍታ ይዘው እርስ በራሳቸው እንዳይጋጩ እንዲመሩ የሚያደርግ ሙያ አይነት ነው። ይሄ ሙያ አንደኛ በሳተላይት፣ ሁለተኛ በራዳር እና የተለያዩ መሳሪያዎች በሬዲዮ ኮሚኒኬሽን መሳሪያዎች ዘመናዊ የሆኑ ሳተላይት ቤዝድ የሆኑ እና በራዳር በመጠቀም ሩታቸውን በትክክል ስፒዳቸውን አንዱ ከአንዱ ጋር ያለውን ርቀታቸውን ጠብቀው ሁሉም በተራ የአየር ክልሉን እንዲጠቀሙ ወይም አየሩን እንዲጠቀሙ የሚያደርግ ሙያ ነው። እነሱ ባይኖሩ የመጋጨት እድላቸው በጣም ሰፊ ነው።
ስለዚህ እነሱ ከሌሉ የአየር እንቅስቃሴው ይስተጓጎላል ማለት ነው።
በአየር ትራፊክ ተቆጣጣሪዎች የሚገለገሉ ያው በብዛት አይሮፕላን የሚያርፉባቸው አይሮፕላን ሜዳዎች አሉ። ብዙ አይሮፕላኖች የማያርፉባቸው ከሆነ ፓይለቱ ራሱ በአይን እይታ እያየ የሚያርፍባቸው ሜዳዎች ይኖራሉ። ስለዚህ እንደ አዲስ አበባ ቦሌ ኢንተርናሽናል ኤርፖርት አይነቱ ለዚህ አገልግሎት በፍጹም የሚታሰብ አይደለም።
ኮሎኔል ወሰንየለህ፣ ስንት የአየር ትራፊክ ተቆጣጣሪ ባለሙያዎች አሉ ኢትዮጵያ ውስጥ አሁን?
አጠቃላይ በሀገሪቷ ውስጥ ከ150 ያናነሱ የአየር ትራፊክ ተቆጣጣሪዎች አሉ።
ይሄ በቂ ቁጥር ነው ወይስ እንዴት ይገምቱታል እርስዎ እንደ መስሪያ ቤቱ ኃላፊ?
በእኛ እምነት በጣም በቂ ቁጥር ነው። ምክንያቱም በዓለም አቀፍ አሰራር ያው ኢንተርናሽናል ሲቪል አቪዬሽን ኦርጋናይዜሽን የሚባለው መቀመጫው ሞንትሪያል የሆነ አጠቃላይ ግምት ወይም ሂሳባዊ ግምት የሚሰጥ ፎርሙላ አለ። በዛ መሰረት ብዙ ሁኔታዎች ፎርሙላ ውስጥ ተካተው ለአንድ ቦታ ስንት የአየር ትራፊክ ተቆጣጣሪ በአንድ ጊዜ ያስፈልጋል የሚል ግምታዊ የሆነ ማለትም ወደ እውነት የተቀራረበ በፎርሙላ የሚሰራ እንትን አለ። በዚህ አኳያ የኢትዮጵያ ሲታይ በቂ የአየር ትራፊክ ተቆጣጣሪዎች አለ ብለን ነው እኛ የምናምነው።
ማን ነው ቀጣሪያቸው? ማን ነው አሰሪያቸው?
ቀጣሪያቸው የባለስልጣን መስሪያ ቤቱ ነው። ስንቀጥር ከተለያየ ቦታ ቀጥረን፣ ከትምህርት ቤት ቀጥረን፣ ወይም የተመረቁ ተማሪዎችን ቀጥረን እዚሁ እናሰለጥናቸዋለን። አሰልጥኖ ራሱ መስሪያ ቤቱ ነው ወደ ስራ የሚያስገባቸው።
እርስዎ ስንት ጊዜ ሆኖት አሁን ባለዎት ስልጣን?
8 ዓመት ነው።
ከዚህ በፊት ከአየር ትራፊክ ባለሙያዎች ጋር ተመሳሳይ ችግር ውስጥ ገብታችሁ እንደሆነ ይታወቃል። ከ3 ዓመት በፊት ይመስለኛል። እና ያን ጊዜ የአየር ትራፊክ ቁጥጥር ባለሙያዎቹ ያነሷቸው ጥያቄዎች ነበሩ። ከመብቶች ጋር የተያያዙ ጥያቄዎች ነበሩ። ከክፍያ ጋር የተያያዙ ጥያቄዎች ነበሩ። አሁን እንደገና ካላችሁ ኃይል ግማሽ የሚሆኑት ከስራ ገበታቸው ላይ ተነጥለዋል። ምንድን ነው ለመሆኑ ይሄ ችግር እስካሁን ድረስ ሳይፈታ የቆየበት ምክንያት?
ጥሩ እንግዲህ እንደዚህ በዚህ ደረጃ ስራ የማቆም ሁኔታ የአየር ትራፊክ ተቆጣጠሩ ሳደግ ለመጀመሪያ ጊዜ ነው። ከዚህ በፊት የነበሩት ያው
ጥያቄው ችግሩ መነሳቱን ማለት ነው፣ ስራ አቁመው ነበር ማለት ሳይሆን ችግሮቹ
በየጊዜው ጥያቄው ያው ሁልጊዜ ያለ ነው። ይሄ እንደው ለእንትኑ ያህል ይሄ እናንተም ያላችሁበት ሀገር ብዙ ጊዜ የአየር ትራፊክ ተቆጣጣሪዎች የዚህ አይነት ጥያቄ ያነሳሉ። ለምሳሌ
በአውሮፓ በአሜሪካ
ፈረንጆች አቆጣጠር በ1981 ዓ.ም ጥያቄ ተነስቶ እንደውም ያን ጊዜ የነበሩት ፕሬዚዳንት እርምጃ ወስደዋል። የተለያዩ ዓለም ላይ የዚህ አይነት ጥያቄዎች ይነሳሉ። ሁልጊዜ የሙያው ባህሪ የሚገፋፋው ይመስለኛል። እነሱ የጠየቁትን ጥያቄ መንግስት በዛ ጊዜ በዚህ ደረጃ አሁን በጠየቁት ደረጃ አልነበረም ጥያቄው። የማስታውሰው በ2003 ዓ.ም በእኛ አቆጣጠር የደሞዝ ተጨማሪ ተደርጓል። ከዛ ወዲህ ደግሞ ያው ከተወሰነ ዓመት በኋላ ጥያቄውን እኛም እያቀረብንን መንግስትም ጉዳዩን እያየው ይገኛል። አሁንም በቅርቡ ይሄ ጥያቄ አንስተውት በአግባቡ መንግስት ኮሚቴ አዋቅሮ ኮሚቴው እያየ ግን አጥኚ ያው ደሞዝ ሙያተኛ ስለምፈልግ ኮንትራት ገብተን በዛ ኮንትራት መሰረት አጥኙ እያጠና ይገኛል። ይህም መንግስት እንዲያየው እና ካቀረብን ወደ መንግስት መልስ እንዲሰጥበት እየተሰራ ይገኛል። እዚህ ኮሚቴ ውስጥ እነሱም አየር ትራፊክ ተቆጣጣሪዎችም አባል እንዲሆኑ አድርገን ኮሚቴውን ፎርም አድርገናል። ነገር ግን ጥያቄያቸው አንድ የሆነ የገንዘብ መጠን አስቀምጠው በዛ ነው የምንደራደረው እንጂ በሌላ መንግስት በሚያጠናው አንደራደርም ወይም እሱን አንቀበልም የሚል አቋም ስላላቸው ነው። እና ጥያቄው የተለያየ ጊዜ የተለያየ ጥያቄ ነው የሚሆነው። የደሞዝ ጥያቄውም እንግዲህ በየጊዜው ይነሳል። መንግስት በሲቪል ሰርቪስ ሚኒስቴር ስር ስላለን ወይም በእነሱ ህግ ስለምንመራ መንግስት በአጠቃላይ በሚያደርገው ጭማሪ እኛም እያገኘን ነው፣ ወይም መስሪያ ቤቱ ሰራተኞቹም እንደዚሁ እያገኙ ነው የሚሄዱት። ስለዚህ ጥያቄው ያን ጊዜ የተነሳ ነው ብሎ መውሰድ ትንሽ ይከብዳል። ግን በየጊዜው መጠየቃቸውን ይጠይቃሉ። ጥያቄ አይጠይቁም አይባልም፣ ይጠይቃሉ።
ግን ኮሎኔል፣ እነሱ እንደሚሉት ከዚህ እስካሁን ድረስ ሲከፈላቸው የቆየው ደሞዝ ሊከፈላቸው ከሚገባው እጅግ ያነሰ እንደሆነ ነው እየተናገሩ ያሉት። በደንቡ መሰረት መከፈል ከነበረብን ቢያንስ ግማሽ እንኳን ይከፈለን እያሉ ነው እንግዲህ አሁን ጥያቄያቸውን እያሰሙ ያሉት። እና ሌሎች የሚያስተዳደር የሚባሉ በደሎችን አሁን የማህበሩን መሪዎች አግኝተን ምን ምን እንደሆኑ እነዚያ ያስተዳደር በደሎች የሚሏቸውን ቢያነሱልን ጥሩ ነበረ። እርሱም የሚያውቋቸው የጠየቋቸው ካሉ ቢገልጹልን ደስ ይለኛል። ለነዛ ጥያቄዎች መልስ ከመስጠት ይልቅ እንግዲህ 7 ዓመት መሆኑ ነው አሁን እርሱ ከገለጹልኝ ጊዜ እንኳን ጀምሮ እስካሁን ድረስ ያለው ፈጣን መልስ ከመስጠት ይልቅ መስሪያ ቤቱ ወይም ባለስልጣኑ ወይም መንግስት በአጠቃላይ ወደ ማስፈራራት እየሄደ ያለ ነው የሚመስለው። ባትገቡ ምንም አይደለም፣ ሌሎች ስልጠና ላይ ያሉ አምተን እናስቀምጣለን፣ ከውጭ እንቀጥራለን፣ እንዲህ አይነት መልሶች ናቸው እየተሰሙ ያሉትና የት ያደርሳል እንዲህ አይነት ግንኙነት? ኮሎኔል፣
የኮሎኔል ወሰንየለህን ምላሽ ይዘን በክፍል 2 ውይይት የሰለሞን አባተን በነገው ምሽት እንመለሳለን። ሰለሞንን እናመሰግናለን። የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ መጨረሻው ዝግጅታችን እናልፋለን። ከሊቢያ 10 ቀናት የፈጀ ጉዞ ያደረጉት 150 አፍሪካውያን ስደተኞች በጣሊያን ተቀባይነት ባለማግኘታቸው ምክንያት ለአንድ ሳምንት በጣሊያን የባህር ወደብ አቅራቢያ በባህር ወደብ ነፍስ አድን ሰራተኞች መርከብ ላይ ለአንድ ሳምንት ከቆዩ በኋላ በመጨረሻ የጣሊያንን መሬት ለመርገጥ ችለዋል። በተመሳሳይ ደግሞ ከሁለት ወራት በፊት ከሊቢያ በአነስተኛ ጀልባ ተጉዘው ጣሊያን ወደብ የደረሱ 150 አፍሪካውያን ስደተኞች ወደ መጡበት ሊቢያ በጣሊያን የነፍስ አድን መርከብ ተመልሰዋል። መስታወት አራጋው በሊቢያ የሚገኙ ሴት ስደተኞችን አነጋግራ ተከታዩን ዘገባ ይዛለች። ከነዚህ 150 አፍሪካውያን ስደተኞች ውስጥ ቁጥራቸው አነስተኛ የማይባል ኢትዮጵያውያንና ኤርትራውያን ይገኙበታል። በተባበሩት የስደተኞች መጠለያ ውስጥ እንደ እስረኛ በልዩ ጥበቃ ውስጥ እንገኛለን ካሉን ስደተኞች መካከል 8ቱ ሴቶች ከሌላ ሀገር ዜጎች ጋር በአንድ መጠለያ እንደሚገኙም ገልጸውልናል። ባና አረጋይ የ11ኛ ክፍል ትምህርቷን እንዳጠናቀቀች ከኤርትራ ወደ ኢትዮጵያ ቀጥሎም ካርቱም ከዚያም አሁን ወደምትገኝበት ሊቢያ መታለች። የሜዲትራኒያንን ባህር አቋርጠው ጣሊያን ወደብ ከደረሱና ከተመለሱት ስደተኞች መካከል አንዷ ናት።
አንድ አመት አድርገናል እየተሸጥን እየተለወጥን ማለት ነው። ዙር ነው የከፈል ነው። ከዛ በኋላ ወደ ባህር ወጣንና 24 ሰዓት ከተጓዝን በኋላ የጣሊያን መርከብ ተቀበለን። 150 ሰዎች እንሆናለን። በጎማ ነው የወጣ ነው። ከዛ በኋላ የጣሊያን መርከብ ተቀበለንና እዛ አንድ ቀን አደርን መርከቡ ላይ ማለት ነው። ጣሊያንን እቀበላለሁ ካለች ወደ ጣሊያን ትገባላችሁ፣ አልቀበልም ካለች ደግሞ ወደ ሊቢያ እንመልሳቸዋለሁ አለንና ከዛ አንድ ቀን ካደርን በኋላ ወደ ሊቢያ መልሰው እስር ቤት ውስጥ አስገቡን። አሁን እስር ቤት ሻሪካ የሚባል ቦታ እስር ቤት ነው ያለ ነው። ሁለት ወራችን ነው አሁን። ዩኤን ይመጣሉ እንመዘገባለን ምናምን ብለን ስንጠብቅ እስካሁን ማንም አልመጣም፣ አልተመዘገብንም።
እኛ የታሰርንበት አካባቢ ጠቅላላ 8 ከባር የመጣ ነው ማለት ነው።
ሁላችሁም ሴቶች ናችሁ ወይስ ህጻናት አሉ? ወንዶች አሉ?
ህጻናት አሉ፣ ነፍሰ ጦሮች አሉ። ከእኛ ጓደኞች ውስጥ ከማን አንዷ በቅርብ የወለደች አለች።
የምን ሀገር ዜጎች ናቸው እንደ በአብዛኛው የሚበዙት? ከመቶ ሀምሳችሁ
ኤርትራዊና ኢትዮጵያዊ ኦሮሞም አሉ እኛ ጋር።
እሺ፣ አሁን ያላችሁበት ሁኔታ እንዴት ነው? ማለት ምግብ ያቀርቡላችኋል? የምትተኙበት ቦታ ውሃ አለ?
የምንተኛበት ቦታ አንድ ፍራሽ ላይ 3 ሰው ነው የምንተኛው። ቤቱ በጣም ጠባብ ነው። 18 ሰው ነው የምንኖረው ከልጆች ጋር ማለት ነው። ህጻኖቹም ነፍሰ ጦሮቹም እንደኛ ማለት ነው። አንድ ፍራሽ ላይ ለሶስት ሰው ይሰጣል። 3 ሰው እንተኛለን። ጠዋት አንድ ዳቦ ይሰጣል። ለምሳና ለራት ደግሞ አንድ ጭልፋ ማንኪያ። ምግቡ ማኮሮኒ ወይም ሩዝ ነው። ትናንትናና ከትናንትና ወዲያ በጣም ከባድ ጦርነት ነበረ። እንዲያም አሁን ነው ትንሽ ድምፁ የቀነሰ እንጂ ፖሊሶቹ እንዳለ ወደ ጦርነቱ ሂደዋል፣ እኛን የሚጠብቁ ፖሊሶች ማለት ነው። እና እውነት ነስ በጣም ከባድ ሁኔታ ላይ ነው ያለ ነው እኛ።
ሌላዋ ኤርትራዊት ስደተኛ የሰባት ወር ነፍሰ ጡር ሆና ነው የሜዲትራኒያንን ባህር ለማቋረጥ አነስተኛ ጀልባ ላይ ከሌሎች ስደተኞች ጋር የተሳፈረችው። አስጨናቂውን የጀልባ ጉዞ ለቀናት ተጉዛ ጣሊያን ለመግባት ግን አልቻለችም። ወደ ሊቢያ ከተመለሱት መካከል አንዷ ናት። በመጠለያው ወንድ ልጇን ከተገላገለች ገና አንድ ወሯ እንደሆነ የምትናገረው ይቺው ስደተኛ አራስ ልጇም እሷም በህመም ላይ እንደሚገኙና ሕክምና ማግኘት እንዳልቻሉ ለቪኦኤ ትገልጻለች።
ወደ አሚን ሐኪምና ወስ ላይ ልጄ ታሞ ሐኪም ቤት አንድ ቀንም ሂዶ አያውቅም። ስጠይቃቸው የለም የለም ነው የሚሉኝ እና በጣም ተጨንቄ ነው ያለሁት በልጄ ታሞ። እሷ ራሷ ታማ ልጇን እንኳን መንከባከብ አትችልም። እኛን ልጁ ራሱ የምንይዘው ሰላሳ ማዕትም ሽጌር ቤቢ 3 ቀን 1 ወርዋ ነው ዛሬ።
የት ነው የወለደችው ልጇን?
እዚህ ግቢ ውስጥ ከገባን በኋላ ነው የወለደችው። ከእኛ ጋር ነው የመጣችው ከባህር መርከብ ላይ ተሳፍራ ነበር። አዎ እኛ ጋር።
እንዴት ደፈርሽ በያት እስቲ። እንዴት እርጉዝ ሆነሽ እንዴት ደፈርሽ? የልጁስ አባት የት ነው ያለው በያት።
እንስቱ ኸን ክሲ ከመይ ጌርክ ደፊርክ ናብ መርከብ ተሰቀልኪ
ዋንተ ምርጫለን ያምን ተገብራብኩ
እዛ የነበርንበት መግዘም ጥሩ ሁኔታ ላይ ስላልነበርኩኝ በቃ እኔ ወደ ባህር መውጣት መረጥኩኝ። የልጁ አባት ደግሞ እዚህ ነው ያለው፣ ግን አግኝተው አታውቅም። ወንዶች ጋር ነው ያለው። እሱም
ታስሯል። እሱም
አዎ ከተወለደ ጀምሮ ልጁን አይቶ አያውቅም እሱ ራሱ።
በሊቢያ ተቀስቅሶ በነበረው የፖለቲካ እንቅስቃሴ ውስጥ ወንድሜ ከፍተኛ
በኢትዮጵያ ተቀስቅሶ በነበረው የፖለቲካ እንቅስቃሴ ውስጥ ወንድሜ ከፍተኛ ሚና ስለነበረው እሱን ለማሰር በመጡ የመንግስት አካል ነን በሚሉ ሰዎች ከፍተኛ ጾታዊ ጥቃት ስለደረሰብኝ ነው ለስደት የተዳረግኩት የምትለዋ ኢትዮጵያዊት በሊቢያ በእስር ላይ ከሚገኙት መካከል አንዷ ናት። ስሟን እንድንጠቅስ አትፈልግም።
ወንድሜ አምቦ ዩኒቨርሲቲ ተማሪ ነበረ እና ሀገራችን ደግሞ በማስተር ፕላን ምክንያት ትንሽ ረብሻ ላይ ነበረች እና አምቦ ከተማ ላይ በሚደረገው ሰላማዊ ሰልፎች ከወንድሜ በጣም ተሳታፊ ነበረ። ወንድሜን በመፈለግ ዙሪያ እኔም በጣም ጉርተውኝ ነበረ፣ እዛ ያሉት ሰዎች ማለት ነው። እስቲ ዛሬ ላይ ማላወራቸው ብዙ አሳፋሪ ነገሮች በህይወት ያልፈዋል እና ያንን ነገር እዛ ሆኜ መቋቋም አልቻልኩም። ማንሳት አልፈልግም ስላለፈው ነገር። ያው ማለት እንጃ አሁን ላይ ቤተሰቦች የት እንዳሉ ራሱ አላውቅም። እኔ በዛ ምክንያት ሁሉንም ነገር ትቼ ነው የወጣሁት። ህይወቴ በጣም አስጠልቶኛል። እዚህም ስመጣ ተስፋ ይኖራል ብዬ አይደለም፣ ግን የበለጠ መከራን እሸሻለሁ ብዬ ወደ መከራ ነው ህይወቴን የዘፈኩት። ምንም ነገር ሳይለወጥ ምንም ነገር ብርሃን ያለው ብዬ ጭለማን የበለጠ ራሴ ላይ የጠራው ነው። በጣም ተስፋ ቆርጫለሁ እኔ በህይወቴ በእውነት ለመናገር ማለት ነው።
ምን ያህል ጊዜ ሆንሽ አሁን ከወጣሽ ከሀገር?
ከሀገር ከወጣሁ እኔ ወደ 3ኛ ዓመት እየገባሁኝ ነው።
አሁን ወደ ኢትዮጵያ መመለስ ቢቻል ትመለሻለሽ?
እስኪ ምን ቀረኝ ብዬ ልመለስ? ምን ቀረኝ? ከጓደኞቼ በታች ወደ ሆንኩበት ምንም የቀረኝ ነገር የለም። እዛ ብመለስ ህይወቴ ከዚህ የተሻለ ይበጠበጣል፣ ያስጠላበታል እንጂ ምንም ነገር የሚቀየር ነገር የለውም። እዛ መሆኔ ራሱ ያንን ጥቁር ጨለማ ያስታውሰኛል። እነዛን ቀኖች ደግሞ መልሼ ማየት አልፈልግም። ያ ሁሉ ካለፈ በኋላ የቤተሰቦቼን አይነት ደስታ ያለው ወንድሜስ በእኔ ምክንያት የተፈጠረውን ነገር እያለ ህሊናውን እየበላው እስካሁን እንዴት አድርጌ ፊታቸው ቆማለሁ? ሴሬ ነገርኛ እንጂ
አይሶሽ
በጣም የሚያስጠላው ስት ነበር። እኔ መቼም አላስበው መቼ ምን በወቴ ደግ የሚባለው ጥሩ ደስ ይለኛል።
ታስረሽ ነበር?
ቤተሰቦቼ ፊት ነበረ እነሱ ምሽት በታሪክ ቀርሰው
ቤተሰቦችሽ ፊት?
አዎ። የሰው ልጅ ያናል እንዴት ይጨክናል? የሰው ልጅ ያናል አውሬ እንዴት ይሆናል ነበር። ከና አሁንም የተሻለ የለም። ያው ነው ወንድሜ ፍለጋ ላይ ነበረ፣ ተጠቁሞበት ቤት ድረስ ነበር የመጡ።
ታስታውሻቸዋለሽ ሰዎቹን ቢያሳዩሽ መልካቸውን?
አላስታውሻቸውም።
ስንት ናቸው?
ይህን ጭ 3 ነበሩ።
ስሟንና ኢትዮጵያ የኖረችበትን ክልል በግልጽ መናገር ያልፈለገች ሌላኛዋ ስደተኛ በሚኖሩበት አካባቢ በተፈጠረ የግል ግጭት ወንድሙ እንደተገደለና ራሱን ለማዳን ሲል ሀገር ጥሎ ከወጣው ባለቤቷ ጋር በስደት እንደምትገኝ ገልጻልናለች።
እዚሁ ነው ያሉት፣ ግን አንድ ግቢ ውስጥ ናቸው። እነሱን ማግኘት አንችል፣ ማውራት አንችል። አሁን ራሱ ስራ ምናምን ብለው ይዘዋቸው ወጥተው የሉም እዚህ መሆናቸውን አሁን ወጥቼ ራሱ ጠይቄ የለም እዚህ ከዚህ ውጭ ነው ምናምን ነገር ተብያለሁ። ብቻ አስቸጋሪ ነው። ማየት አንችልም አንችልም። እነሱን በጣም በቃ ምን ብዬ ልንገርሽ፣ በጣም ብዙ ስቃይ ነው እዚህ ያለው ነገር።
አሁን ምንድን ነው የምትጠብቁት? እምልሽ ወደ ሀገር የመመለስ ሀሳብ አላችሁ ወይስ አሁንም ጠብቃችሁ ወደ ጣሊያን ወይም ወደ ሌላ አውሮፓ ሀገር መሄድ ነው የምትፈልጉት?
ምንም ሁሉም ነገር ግራ ነው የሚገባሽ፣ ታውቂያለሽ። ለሀገርም ስትመዘግቢ በጣም ነው የምትቆዩ። ሀገር ደግሞ መግባት አንችልም እኛ እንደነገርኩሽ ነው። ሊገሉት ነው የሚፈልጉት።
እነማን ናቸው ሊገሉት የሚፈልጉት?
እዛ ማለት ነው ያለበት አካባቢ ላይ ባለው ነገር ነው የሚፈልጉት ምናምን።
ከ650,000 በላይ ስደተኞች እንደ አውሮፓውያን አቆጣጠር ከ2014 ጀምሮ ጣሊያን ወደቦች ደርሰዋል። ስደተኞችን ለሚቃወመው የጣሊያን መንግስት ድጋፍ ሰጪው ድምጽ እየጨመረም ይገኛል። የመንግስትን መግዘፍ የማይደግፈው የጣሊያን መንግስት ሌሎች የአውሮፓ ሀገራት ኃላፊነታቸውን ለመጋራት እስኪስማሙ ድረስ ማንኛውንም ስደተኛ እንደማይቀበል ቀድሞ ሲያስታውቅ ቆይቷል። የዛሬው ፕሮግራማችን እንግዲህ በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ዳን ብራውን ነበር። ስናስተናግዳቸው ያመሸነው ደግሞ የመስታወት አራጋውና
ጽዮን ግርማ ከስርጭት መሐንዲሱ ኮርኔሊየስ ጋር አብረን ነበርን። በነገው ጉዞ እንገናኝ። መልካም ምሽት።
Kun Radio Sagale Amerikati.